ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። የጋምቤላ ክልል ምክር ቤት ዛሬ ሐሙስ ባካሄደው አስቸኳይ ጉባኤ አዲስ የክልል ፕሬዝደንትና ምክትል ፕሬዝደንት መሾሙን አስታወቀ።
አብዛኛው የልማት ስራ እንዳይሰራ ያደረገው የእርስ በርስ ግጭቶችና የሰላም መናጋት ስለሆነ ቅድሚያ ሰጥቼ መጀመሪያ የምንሰራው የሰላም ጉዳይ፣ በህዝቦች መካከል ያለውን የጋራ መግባባት፣ የነበሩ ሰላማዊና የጋራ ግንኙነት አሁን የተሸረሸረውን ሰላም ለማመለስ ቅድሚያ የሚሰጠው ይሆናል።
አዲስ የተሾሙት የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ ናቸው። ዘገባው በአብይ ርዕሳችን ይዘነዋል። ይህንና ሌሎችንም የአገር ውስጥና የውጭ አገር ዘገባዎችን ይዘናል። ክብራትና ክብራን፣ ዛሬ ሐሙስ ነሐሴ 9 2016 ዓ.ም ነው። ሳስተናግዳቸው የማመሸው እንግዲህ ወልድ ነኝ። ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ቆንጅት ታየ ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ እንድታመሹ እየጋበዝኩ አሁን በቅድሚያ ወደ ዓለም ዜናው።
ሰላም ጤና ይስጥልን። በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሟቾች ቁጥር ከ40,000 በላይ በሆነባት ጋዛ የተኩስ አቁም ግፊቱ አይሏል። በሐማስ በሚመራው ጤና ሚኒስቴር 40,000 ሰዎችን ገድሏል ያለው የጋዛ ጦርነት የበለጠ እንዳይስፋፋ ለማድረግ የተኩስ አቁም ግፊት እየጨመረ ሲሆን፣ ዛሬ ሐሙስ በካታር ድርድር እየተካሄደ ነው። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የካታር ጠቅላይ ሚኒስትር ኢራንን፣ ሐማስንና እስራኤልን የተኩስ አቁም ጥረቶችን ሊያደናቅፉ ከሚችሉ እርምጃዎች እንዲቆጠቡ አስጠንቅቀዋል። የአሜሪካ የካታርና የግብፅ አስታራቂዎች እስራኤልና ሐማስን ለውይይት ቢጋብዙም ሐማስ በውይይቱ አልተገኘም። ድርድሩ ነገ አርብ ይቀጥላል ተብሏል። በጋዛ የአየር ድብደባዎች ጉዳት ማድረሱን አሁንም ቀጥለዋል። ዛሬ ሐሙስ በደረሰ ጥቃት በጋዛ ከተማ 5 ሰዎች ተገድለዋል። የሲቪሎችና ተዋጊዎችን ሞት ለይቶ አላመለከተም የተባለው የጋዛ ጤና ሚኒስቴር ባለፉት 24 ሰዓታት ውስጥ ብቻ 40 ሰዎች መሞታቸውን አስታውቋል። የእስካሁኑ የተኩስ አቁም ድርድር ጥረት ፍሬ ያላስገኘ ሲሆን የሰዎች እልቂት፣ መፈናቀልና የመሰረተ ልማት ውድመትን ያስከተለ በመሆኑ በጋዛ ያለው ሁኔታ አሁንም አሳሳቢ እንደሆነ ቀጥሏል። የአሜሪካ የፍትህ ሚኒስቴር ስለ አደጋው ከቦይንግ ጋር የደረስኩበት ስምምነት አግባብ ነው አለ። የዩናይትድ ስቴትስ ፍትህ ሚኒስቴር 346 ሰዎች ለሞቱበት የአውሮፕላን መከስከስ አደጋ ጥፋተኝነቱን አምኖ የወንጀል ክሱ እንዲቀርለት ከጠየቀው ቦይንግ ጋር የደረስኩበት ስምምነት አግባብ ነው ሲል በ737 ማክስ አውሮፕላን የተጎጂ ቤተሰቦችን ትችት ተከላክሏል። አንድ ከፍተኛ የፍትህ ሚኒስቴር ባለስልጣን ትላንት ረቡዕ በፍርድ ቤት መዝገብ ላይ እንደተናገሩት አቃቢያን ሕጎች ቦይንግን በሌሎች ተጨማሪ ከባድ ወንጀሎች ለመክሰስ የሚያስችል በቂ ማስረጃ የለም ብሏል። በስምምነቱ መሰረት ቦይንግ የ737 ማክስ አውሮፕላንን ደህንነት ፈትሸው ያጸደቁት ተቆጣጣሪዎቹ ማታለል፣ ማጭበርበርና ማሴር በመፈጸማቸው ጥፋተኛ ነኝ ብሎ ያምናል። ሁለት የቦይንግ 737 ማክስ አውሮፕላኖች እንደ ኤሮፓ አቆጣጠር በ2018 በኢንዶኔዥያና እንዲሁም በ2019 ኢትዮጵያ ውስጥ ተከስክሰዋል። በስምምነቱ መሰረት ቦይንግ ቢያንስ የ243.6 ሚሊዮን ዶላር ቅጣት ይከፍላል። 455 ሚሊዮን ዶላር ደግሞ ለደህንነት ጥበቃና ፍተሻ መርሃ ግብሮች የሚከፍል ሲሆን ለሶስት ዓመታት በገደብ ይቆያል። ከአደጋው ተጎጂ ቤተሰቦች መካከል የተወሰኑት ቦይንግ ለጠፋው ሕይወት የተፈረደበት ቅጣት አነስተኛ ነው ሲሉ በቴክሳስ የሚገኘውን የፌዴራል ዳኛ ይግባኝ በመጠየቅ ውሉን ውድቅ እንዲያደርግ ጠይቀዋል። የፍትህ ሚኒስቴር ስምምነቱ ቦይንግ ለከባድና ለተረጋገጠ ጥፋት ተጠያቂ የሚያደርግና የሕዝብን ጥቅም የሚያስከብር ነው ብለዋል። የግብጽ የመጨረሻው ሰርወ መንግስት ቅርሶች የተገኙት የመጨረሻው የግብጽ ሰርወ መንግስት ቅርሶች 63 በሚደርሱ መቃብሮች ውስጥ መገኘታቸው ተነገረ። ባለሙያዎቹ በናይል ዴልታ ውስጥ በሚገኙ መቃብሮች ውስጥ ተገኝተዋል የተባሉትን ቅርሶችን ለማደስና ለመለየት እየሰሩ መሆኑን የሀገሪቱ የቅርስ ባለስልጣናት ባለፈው ሰኞ አስታውቀዋል። ቅርሶቹ ከክርስቶስ ልደት በፊት በ305 ዓመተ ዓለም ጀምሮ ግብጽን ለ300 ዓመታት ያህል ገዝተዋል የሚባሉት የታላይሜክ ሰርወ መንግስት መሆናቸው ተጠቅሷል። ከቅርሶቹ መካከል የወርቅ ቁርጥራጭና ጌጣጌጦች እንደሚገኙበት ተመልክቷል። የተወሰኑት ቅርሶች በአንደኛው የሀገሪቱ ሙዚየም ሊታዩ እንደሚችሉ የቱሪዝምና ጥንታዊ ቅርሶች ሚኒስቴር ቃል አቀባይ ኔቪን አል አሪፍ ተናግረዋል። ባለስልጣናት የግብጽ አርኪኦሎጂስቶች ዴሚታ በተባለው ግዛትና ከተማ በቴል አልዲር ኔክሮፖሊስ በጭቃ ጡብ የተሰሩ መቃብሮችን ማግኘታቸውን ባለፈው ወር በሰጡት መግለጫ ገልጸዋል። በመቃብሮቹ አካባቢ የተገኙት ሌሎች ቅርሶች ከታላይሜክ ዘመን ጀምሮ ሐውልቶች፣ የቀብር ስነ ስርዓት ማስፈጸሚያዎች፣ የሸክላ እቃዎችና 38 የነሐስ ሳንቲሞች ይገኙበታል። የታላይሜክ ሰርወ መንግስት ወደ ሮም ግዛት አካልነት ከመቀየሩ በፊት የግብጽ የመጨረሻው ግዛት እንደነበረ ተመልክቷል። በ305 ዓመተ ዓለም የተመሰረተው ሰርወ መንግስት ያበቃው የመቄዶንያው ታላቁ እስክንድር ግብጽን በ332 ዓመተ ዓለም ከያዘ በኋላ በንግስት ክሊዮፓትራ የመጨረሻው ዘመን ነው። እንደ አውሮፓ አቆጣጠር በ2018 በካይሮ በሚገኘው የግብጽ ሙዚየም ለመጀመሪያ ጊዜ ከታላሜክ ዘመን የተገኙ ወደ 300 የሚጠጉ ቅርሶች ለእይታ ቀርበዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዋሽንግተን በቴህራንና በኢራን በሚደገፉ ቡድኖች ላይ ዛሬ ሐሙስ ተጨማሪ ማዕቀቦች መጣሏን የዩናይትድ ስቴትስ የገንዘብ ሚኒስቴር አስታወቀ። የሁቲና ሂዝቦላን የንግድ መረቦችን ኢላማ ያደረገው ማዕቀብ የተጣለው ዩናይትድ ስቴትስ በቴህራንና በኢራን በሚደገፉ ቡድኖች ላይ ያሳደረችውን ጫና ከፍ ባደረገችበት ወቅት ነው። ዩናይትድ ስቴትስ ገንዘብ ሚኒስቴር ባወጣው መግለጫ ማዕቀቡ ለሁቲ የፋይናንስ ባለስልጣናት ዘይትና ፈሳሽን፣ ጋዝን ጨምሮ የኢራን ሸቀጦችን ወደ የመንና የተባበሩት አረብ ኤምሬቶች በማጓጓዝ ተሳትፈዋል በሚል የተከሰሱትን ኢላማ ያደረገ መሆኑን አስታውቋል። የሚኒስቴሩ መግለጫ በሰኢድ አልጀማል ከተዘረጋው መረብ የሚገኘው ገቢ በቀይ ባህር ላይ የተሰማሩትን ዕቃ አጓጓዥ መርከቦችና የሲቪሎችን መሰረተ ልማት ኢላማ ያደረጉትን የሁቲዎች ጥቃት ይደግፋል ብለዋል። በቀይ ባህር ላይ በተሰማሩ የንግድ መርከቦች ላይ በኢራን በሚደገፉ የሁቲ ሚሊሻዎች የሚደርሰው ጥቃት የምስራቅና የምዕራብ ንግድ መስመሮችን እያስተጓጎለ ነው። የማጓጓዣ ወጪዎችንም በመጨመር በእስያና በአውሮፓ ወደቦች መጨናነቅ እንዲፈጠር እያደረገ መሆኑም ተጠቅሷል። በመጨረሻም ፕሬዚደንት ትራምፕ ጥፋተኛ ተብለው ከተወሰነባቸው የአፍ ማዘጊያ ገንዘብ ወንጀል ጋር ተያይዞ የሚሰጣቸው የቅጣት ውሳኔ ከህዳሩ ፕሬዚደንታዊ ምርጫ በኋላ በመሆን እንዲራዘምላቸው ጠየቁ። የቀድሞ ፕሬዚደንት ዶናልድ ትራምፕና የሪፐብሊካን ፕሬዚደንታዊ እጩ ጠበቃ ቶድ ብላንች ዛሬ ሐሙስ ይፋ ባደረጉት ደብዳቤ በታቀደው መሰረት ከምርጫው 7 ሳምንታት አስቀድሞ እንደ አውሮፓ አቆጣጠር መስከረም 18 ሊሰጥ የታሰበው ውሳኔ በምርጫው ጣልቃ መግባት ሊሆን ይችላል ብለዋል። ብላንች በቅርቡ ጠቅላይ ፍርድ ቤት በፕሬዝደንት ያለመከሰስ መብት ላይ በሰጠው ውሳኔ ምክንያት ጉዳዩን ውድቅ ለማድረግ ዳኛው ከወሰኑ በኋላ ትራምፕ በሚቀጥሉት እርምጃዎች ላይ እንዲወስኑ ተጨማሪ ጊዜ ጠይቀዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በፕሬዝደንት ያለመከሰስ ጉዳይ ላይ የሰጠውን ውሳኔ መሰረት ውሳኔውን እንዲቀለብስና ክሱን ውድቅ እንዲያደርግ ተከላካዩ በጠየቁት መሰረት እንደ አውሮፓ አቆጣጠር መስከረም 16 ከሚሰጠው ውሳኔ በፊት ትራምፕ በቀጣይ መውሰድ ስላለባቸው እርምጃ ጊዜ ይሰጣቸዋል ሲሉ ጠበቃው ጽፈዋል። ለጥድፊያው ምንም መሰረት የለም ሲሉም ብላንች አክለዋል። ጠበቃው የትራምፕን ጉዳይ ለሚመለከቱ የኒውዮርኩ ዳኛ ሁዋን ኤም ሜርቻን ደብዳቤውን ትላንት ረቡዕ የላኩት ከጉዳዩ ራሳቸውን እንዲያገሉ የጠየቁት ጥያቄ በዳኛው ውድቅ ከተደረገ በኋላ ነው። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ወደ እንግድ ወልዴ መልሳችኋለሁ።
ደረጀ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት የአማርኛ ፕሮግራም ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ፕሮግራሙን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ፣ የዌብና ማህበራዊ ሚዲያ አሰናጃችን አበባዮ ገበያ ነች። ምሽቱ ዋና አዘጋጅ ደግሞ ቆንጅት ታዬ። አሁን በቀጥታ ለምሽቱ ወደምረጥነው አብይ ርዕስ ዘገባችን እናልፋለን። የጋምቤላ ክልል ምክር ቤት ዛሬ ሐሙስ ባካሄደው አስቸኳይ ጉባኤ በክልሉ ፕሬዝዳንትና ምክትል ፕሬዝዳንት ምትክ አዲስ መሪዎችን መሾሙን የክልሉ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ምክር ቤቱ ወይዘሮ አለሚቱ ኡሞድን የክልሉ ርዕሰ መስተዳድር፣ ዶክተር ጋልዋክ ሮንን ደግሞ ምክትል ርዕሰ መስተዳድር አድርጎ ሾሟል። የመሪነቱን ስልጣን የተረከቡት ወይዘሮ አለሚቱ ኡሞድ በስራቸው ለክልሉ ሰላም መረጋገጥ ቅድሚያ እንደሚሰጡ ለአሜሪካ ድምፅ ተናግረዋል። በአመራር ለውጡ ላይ ለአሜሪካ ድምፅ አስተያየት የሰጡት የጋምቤላ ዩኒቨርሲቲ መምህር ዶክተር ዴቪድ ሮዋች ዛሬ የተሾሙት መሪዎች በቂ ትምህርት ዝግጅት እና ልምድ ያላቸው ስለሆኑ የክልሉን ሰላም ችግር በመፍታት ረገድ ለውጥ ያመጣሉ ብለዋል። አንድ የጋምቤላ ከተማ ነዋሪ በበኩላቸው አዲሱ አመራር በብሔር ልዩነት ምክንያት ችግር ላይ የወደቀውን የክልሉን ሕዝብ አንድነት ለመመለስ እንዲሰራ ጠይቀዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያሰማናል።
ካለፉት ሁለት ዓመታት ጀምሮ በሚያጋጥሙ የጸጥታ ችግሮች ውስጥ በቆየው የጋምቤላ ክልል በዛሬው ዕለት የከፍተኛ አመራር ለውጥ መደረጉን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቀዋል። የክልሉ ምክር ቤት ዛሬ ሐሙስ ነሐሴ 9 ቀን 2016 ዓ.ም ባካሄደው አስቸኳይ ጉባኤ ከዚህ በፊት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ የነበሩትን ወይዘሮ አለሚቱ ኡሞድን የክልሉ ርዕሰ መስተዳድር፣ ዶክተር ጋልዋክሮንን ደግሞ ምክትል ርዕሰ መስተዳድር አድርጎ ሾመዋል። በአስቸኳይ ጉባኤው ላይ ስልጣናቸውን ያስረከቡት የክልሉ የቀድሞ ፕሬዚደንት አቶ ኡመድ ኡጁሉና ምክትላቸው አቶ ቴንኳይ ጆክ በምን ምክንያት ከኃላፊነታቸው እንደለቀቁ የአሜሪካ ድምፅ ማረጋገጥ አልቻለም። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መግለጫ ግን የአመራር ለውጥ ያስፈለገበት ምክንያት በክልሉ በሰላምና በጸጥታ እንዲሁም በልማት ዘርፍ በርካታ ስራዎች ቢሰሩም በተቀመጡት አቅጣጫዎች ውስንነቶች በመታየታቸውና የቀድሞው ርዕሰ መስተዳድር ለሌላ የፓርቲ ተልዕኮ በመፈለጋቸው መሆኑን ጠቁመዋል። በዛሬው ዕለት ክልሉን የማስተዳደር ኃላፊነትን የተረከቡት ወይዘሮ አለሚቱ ኡሞድ ለአሜሪካ ድምፅ በሰጡት የስልክ ቃለ መጠይቅ በክልሉ ያለው የጸጥታ ችግር ለልማት እንቅፋት መሆኑን ገልጸው በስራዎቼ ለሰላም ግንባታ ቅድሚያ እሰጣለሁ ብለዋል።
ክልሉ አብዛኛው የልማት ስራ እንዳይሰራ ያደረገው የእርስ በርስ ግጭቶችና የሰላም መናጋት ስለሆነ ቅድሚያ ሰጥቼ መጀመሪያ የምንሰራው ካለው አመራር ጋር የሰላም ጉዳይ በህዝቦች መካከል ያለውን የጋራ መግባባት የነበሩ ሰላማዊና የጋራ ግንኙነት እሴቱን የማስቀጠል እና አሁን የተሸረሸረውን ሰላም ለመመለስ ቅድሚያ የሚሰጠው ይሆናል። ከዛ ቀጥሎ የልማቱን ስራ ጎን ለጎን ሊያረጋግጥ በሚችሉና የህዝቦች አንድነትን ያጠናክሩ የምትሉ ስራዎች እና ያው ክልሉ ደግሞ አስቀድሞ ያቀዳቸው ስራዎች አሉ። እነዚያም ስራዎች አይቶ የማስቀጠል ስራ በመስራት እንግዲህ ቅድሚያ ሰጥተን የምናከናውናቸው ተግባራት ይሆናሉ።
ክልሉ በተለይም ባለፉት ሁለት ዓመታት በጸጥታ ችግር የተነሳ ቀውስ ውስጥ እንደነበር የክልሉ ነዋሪዎች፣ ባለሙያዎችና የሰብአዊ መብቶች ተቋማት ሲገልጹ ቆይተዋል። የክልሉ መንግስትም ቀደም ሲል ባወጣው መግለጫ ካለፉት ሁለት ዓመታት ወዲህ በክልሉ የብሔር ግጭት፣ ሽብርተኝነት፣ ደረቅ ወንጀሎችና ህገወጥ የጦር መሳሪያ ዝውውርን የመሳሰሉ ችግሮች እየጨመሩ መምጣታቸውን ገልጾ እነዚህ ችግሮች በክልሉ ግጭቶች እንዲባባሱ ማድረጋቸውን አስረድተዋል። በጋምቤላ ክልል በተደረገው የአመራር ለውጥ ላይ ለአሜሪካ ድምፅ አስተያየት የሰጡት የጋምቤላ ዩኒቨርሲቲ መምህር ዶክተር ዴቪድ ሩዋች በበኩላቸው በአሁኑ ጊዜ በክልሉ ያለው ዋናው ችግር የሰላም እጦት መሆኑን ጠቅሰው አዲሷ ርዕሰ መስተዳድርና ምክትላቸው በዘርፉ ለውጥ እንደሚያመጡ አምናለሁ ብለዋል።
በጣም ልምድ ያላቸው ሰዎች ናቸው፣ ትምህርት ያላቸው ሰዎች ናቸው፣ ህዝብ ወዳድ ሰዎች ናቸው እና ሰላም ያመጣል፣ ዘላቂ ሰላም ያመጣል። ልማትም እንደዛም። አሁን የጋምቤላ ችግር ወጣት ስራ የላቸው፣ ሰው መስራት አልቻለም፣ መቀዛቀዝ አልቻለም። ሰው አሁን ከአሁን ወዲያ ሰው እንቅስቃሴ ከጀመረ በልማት ዙሪያ በኩል እርግጠኛ ነኝ እነኚህ ሰዎች ትልቅ ነገር እያደርጋሉና ብዙ ይሰራሉ።
ሆኖም በአሁኑ ወቅት በክልሉ ህዝብ መካከል የሚታዩት በብሔር የመከፋፈል ችግርና ስር የሰደዱ ፖለቲካዊ ብልሽቶች የአዲሱ አመራር ፈተናዎች እንደሚሆኑ ዶክተር ዴቪድ አልሸሸጉም።
ህዝባችን ተከፋፈል ይኖር ወደ አኛ ክፍል ከተማ አይገባ የአኛ ወደ ኖር አይገባ። አሁን መንግስት ተቋማት በሁለትም ከሁለት ዓመት እያለፈ ምን ስራ አልሰራ ለምን ኑዌር የነበረ አሁን ኑዌር ቦርድ ኑዌር አካባቢ ያለ መንግስት ተቋም አንያፋ ይመጣ ፖሊስ ራሱ ተከፋፍለ አሁን ችግሩ ፖሊሱ ተከፋፍለ በበረ ችግር ከመጣ አንያው ኮጂ ወደ አንያው ይገባል ኑዌር ኮጂ ወደ ኑዌር ይገባል እንደ መንግስት አይደለም ሰራ ይሄ ራሱ ዩናይትድ ማድረግ በጣም ትልቅ ስራ ነው በጣም ችግር ያጋጥማቸዋል
በጋምቤላ ክልል ያለው የህዝብ ለህዝብ ግንኙነት ተዳክመዋል የብሔር ልዩነቶች ሰፍተው መተማመን ጠፍቷል የሚሉት የጋምቤላ ከተማ ነዋሪው አቶ ኦሞድ ጊሎ ደግሞ አዲሱ አመራር የህዝብን አንድነት ለመመለስ እንዲተጋ ጠይቀዋል።
መጀመሪያ ላይ ትኩረት መስጠት ያለባቸው ህዝቦቹን ተቆራርጦ ቆይቷል እምነትም የለውም ስለዚህ በመጀመሪያ ማዋያትና ወደ ሰላም ባለቤትነት ሆኖ ተቀብሎ መንከሳከስ ይችላል ማለት ነው። እንደዚህም ካልተደረገው ለሚያደርጉት ነገር ስራ ሁሉ እንቅፋት ይሆንባቸዋል በሚል
አዲስ ዋረሰ መስተዳድር ወይዘሮ አለሚቱ ኦሞድ በክልሉ ያሉትን ችግሮች በመቅረፍ ሰላም ለማስፈን በሚደረገው ጥረት መላው የክልሉ ህዝብና ሌሎችም የሚመለከታቸው አካላት ከጎናቸው እንዲቆሙ ጥሪ አቀረቧል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለዘገባው እናመሰግናለን። በመከታተል ላይ የምትገኙት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሲቪል ማህበረሰብ ድርጅቶች ሀገራዊ የምክክር ሂደቱን ሊገመግሙ ነው ተባለ። በሀገራዊ ምክክሩ የህዝብ አጀንዳዎች ሙሉ ትኩረት እንዲያገኙ ግፊት እንደሚያደርግ የገለጸው የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ሂደቱን የሚከታተልበትንና የሚገመግምበትን መርሃ ግብር ዛሬ ሐሙስ ይፋ አድርገዋል። በአሁኑ ወቅት የሀገራዊ ምክክር አጀንዳዎችን የማሰባሰብ ሂደቱ በፍጥነት እየተከናወነ ነው ያሉት የህብረቱ ዋና ዲሬክተር መስዑድ ገበየው የጥራት ጉድለት እንዳያስከትል ግን ስጋታቸውን ገልጸዋል። ህብረቱ በክልሎች ውስጥ ከሚንቀሳቀሱ የሲቪል ማህበረሰብ ድርጅቶችም ጋራ ምክክር ማድረጉን አስታውቀዋል። በጉዳዩ ላይ ከሀገራዊ ምክክር ኮሚሽኑ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኬኔዲ አባተ ዝርዝሩን ያሰማናል።
የመንግስታዊ አወቃቀር ለውጥን ጨምሮ አራት የሀገራዊ ምክክር አጀንዳዎችን ለኢትዮጵያ ሀገራዊ ምክክር ኮሚሽን ከዚህ በፊት ያቀረበው የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት አሁን ደግሞ የኮሚሽኑ ስራ በተፈለገው መልኩ መሄዱን ለማረጋገጥ የሚያስችል የክትትልና ግምገማ መርሃ ግብር ይፋ ማድረጉን አስታውቋል። የክትትልና ግምገማ መርሃ ግብሩን ለማስፈጸም በተለያዩ የሀገሪቱ ክልሎች ማዕከላት መቋቋማቸውን የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዋና ዲሬክተር መስዑድ ገበየው ተናግረዋል።
በዋናነት የኮሚሽኑን አጠቃላይ ስራዎች መገምገም ላይ ወይ ሞኒተሪንግ ላይ ትኩረት ያደረገ ነው። በሁሉም የኢትዮጵያ አካባቢ የሚሸፍን ወደ 7 ክላስተር አድርገን በተለያየ ደረጃ አይነት ጉዳዮች ላይ የሚሰሩ ሲሉ ማህበራት በዋናነት ግን ሴቶች ላይ፣ አካል ጉዳተኞች ላይ፣ ወጣቶች ላይ፣ ከሀገር ውስጥ መፈናቀል፣ ከአረጋውያን፣ ከሌሎችም የህዳጣንና የአነስተኛ ማህበረሰብ ክፍሎችን ትኩረቶችን ላይ ያደረጉ የሚሰሩትን በመያዝ የነዚህን ማህበረሰብ ክፍሎች ትርጉም ያለው ተሳትፎ፣ የነዚህ ማህበረሰብ ክፍሎች ደግሞ ጉዳዮቹ መቅረባቸው፣ እነዚህ ነገሮች ክትትል እየተደረገ ከስር ከስር መፍትሄ እንዲሰጥ፣ በዋናነት ደግሞ በሀገር አቀፍ ደረጃ በሚቀርቡ ሀገራዊ አጀንዳዎች ወይም ደግሞ በክልልም ደረጃ ተነስተው ባሉ አጀንዳዎች ላይ ማህበረሰቡ ግንዛቤ ኖሮት እንዲከታተላቸው ባገኘው አጋጣሚ መብቶቻቸው እንዲከበሩላቸው ህዝቦች የሚያነሷቸው ጥያቄዎች ባለው የህግ አሰራርም ጭምር መፍትሄ እንዲያገኙ ለማድረግ የህዝብ ጉዳዮች የህዝብ ኮንሰርኖች የሚባሉት በሙሉ በሂደቱ ከዚህ በኋላ በሚኖሩት ሂደቶች ውስጥ ትርጉም ባለው መልኩ ትኩረት እንዲያገኙ ግፊት የምናደርግበት ግንዛቤ የምንፈጥርበትና አድቮኬት የምናደርግበት ይሆናል ብለን የምናስበው
ህብረቱ ይፋ ያደረገው የክትትልና ግምገማ መርሃ ግብር በክልሎች ከሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች ጋር በመተባበር የሚከናወኑ ሲሆን ከነዚህ የድርጅቶች ተወካዮች ጋር ዛሬ በተዘጋጀ መድረክ ላይ ምክክር ተካሂዷል። በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ አገራዊ ጉዳዮች ላይ በህዝቦች መካከል ምክክር ተደርጎ መግባባት እንዲፈጠር የማስቻል ተልዕኮ አንግቦ የተቋቋመው የኢትዮጵያ አገራዊ ምክክር ኮሚሽን በድጋፍና በተቃውሞ አውዶች ታጅቦ አጀንዳ የማሰባሰብ ሂደቱን ቀጥሏል። አገራዊ የምክክር ኮሚሽኑ አጀንዳ ወደ ማሰባሰብ ምዕራፍ ከተሸጋገረ በኋላ ሂደቱ በፍጥነት መቀጠሉ ጠቃሚ እንደሆነ የሚገልጹት የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዋና ዲሬክተር መስዑድ ገበየው በሌላ በኩል የጥራት ጉድለት ሊያስከትል እንደሚችል ስጋታቸውን ያብራራሉ። ይህን መሰል ክፍተቶች እንዲታረሙ ማድረግም የመርሃ ግብሩ ዓላማ እንደሆነ አመልክተዋል።
እንግዲህ አንዱ ይሄ ራስ ማረጉ በጣም በፍጥነት በመደረጉ ነገሩ ትርጉም ባለው ሁኔታ እንደው ጥራት ያላቸው ነገሮችን ኢቭን የጊዜው ጥራት ራሱ እንደ ስጋት አንስተን ለምሳሌ አዲስ አበባ ላይ ከተደረገው በጣም ሴሪሞኒያል ከመሆኑና በጣም ጥልቀት ያላቸው ቁልፍ ጉዳዮችን ለማድረግ ከተሳታፊውን ብዛትና አንድ አዳራሽ ውስጥ ብዙ ሰዎች ከመሆናቸው ከዚህ አንጻር እንደ ክፍተቶች አይተናል። ይሄንን እነሱም ሪፍሌክት አድርገውበት በራሳቸው ለሌሎች ክልሎች ትምህርት ወስደው በዛ መልኩ ያስተካከሉት እንደሆነ ነው ያለን መረጃ። ለምሳሌ አዲስ አበባ ላይ ተደረገውን ካየን እነዚህ ጉዳዮች መነሳት ነበሩባቸው፣ እነዚህ አልተነሱም፣ ወይም የተነሱ ጉዳዮች አሰች በሀገራዊ ምክክር ደረጃ ሊቀርቡ የሚችሉ ናቸው አይደለም የሚሉ እሳቤዎች ከዛ በኋላ በተለያዩ አርቲክሎች እንደዚህ በሚዲያም ባለሙያዎች ሲተነትኑ እናያለን። ይሄ ጥሩ ነው። አሁን ይህንን አይነት መወያየት እንዲኖር በሁሉም አካባቢ ነው የኛ ፍላጎት።
በህብረቱ በተገለጸው ስጋት ላይ ከሀገራዊ ምክክር ኮሚሽኑ አስተያየት ለማግኘት ያደረግነው ጥረት ኮሚሽነሮቹ በስብሰባ ላይ በመሆናቸው ሊሳካልን አልቻለም። ሆኖም በአዲስ አበባ ከተማ በተካሄደው የአጀንዳ ማሰባሰብ ሂደት ላይ ከነበሩ ክፍተቶች ትምህርቶች መወሰዳቸውን ያስታወቀው የኢትዮጵያ ሀገራዊ ምክክር ኮሚሽን በሌሎች ክልሎች እየተከናወነ ባለው የአጀንዳ ማሰባሰብ ሂደት ላይ ማስተካከያዎች መደረጋቸውን መግለጹ ይታወቃል። አጀንዳ አለኝ የሚል ማንኛውም ሰው አጀንዳውን በተለያዩ አማራጮች የማቅረብ እድል እንዳለውም በተደጋጋሚ ገልጿል። የሰብአዊ መብቶች ድርጅቶች ህብረት ዋና ዲሬክተር መስዑድ ገበየው በተደራጀ መልኩ ይካሄዳል ያሉት የምክክር ሂደቱ ክትትልና ግምገማ ስለሚኖረው ፋይዳ አብራርተዋል።
አጀንዳዎች በተሰበሰቡባቸው ክልሎች የተሰበሰበበትን የሄድበትን ሂደት ወደኋላ መለስ ብሎ ሪፍሌክት ማድረግ ነው። ሌሎች ገና ያልተሰበሰበባቸው ክልሎች ትምህርት እንዲወስዱበት ነው አንዱ። ሁለተኛው ደግሞ የተሄደበት ሂደት በክልል ደረጃ እዚህ ክልል ላይ ይሄ ችግሮች ነበሩበት ከተባለ በዋናው ጉባኤ ላይ ያ ችግር ሪፍሌክት እንዳይሆን ትምህርት የሚሰጥ ይሆናል። ሶስተኛ ደግሞ ምንም ይሁን ምን የተከሰተው ነገር ደግሞ ዶኩሜንትድ መሆን አለበት። ጥሩም ከተሰራ ዶኩሜንት ይሆናል፣ ጥሩም ካልነበረ ዶኩሜንት ይሆናል፣ ለወደፊት ትምህርት ይሆናል። የነበርንበት ሂደት ተሰንዶ ይቀመጣል ማለት ነው።
የኢትዮጵያ ሀገራዊ ምክክር ኮሚሽን የጀመረው ሁሉን አቀፍ ሀገራዊ ምክክር መፍትሄን ያመጣል በሚል እምነት ከኮሚሽኑ ጋር በትብብር የሚሰሩ በርካታ አካላት ቢኖሩም በአንጻሩ በሂደቱ አካታችነትና ገለልተኝነት ላይ እምነት የለንም በሚል ከመጀመሪያው ጀምሮ ራሳቸውን ያገለሉ እንዲሁም ግጭቶችን የማስቆምና መሰል ጉዳዮችን በቅድመ ሁኔታ በማስቀመጥ በመሃሉ ራሳቸውን ከተሳትፎ ውጭ ያደረጉም አሉ። ኮሚሽኑ በትግራይና በአማራ ክልሎች ስራውን ማከናወን እንደተሳነውም ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፈው ሰኔ 21 ቀን 2016 ዓ.ም የስራ አፈጻጸም ሪፖርትን ለሕዝብ ተወካዮች ምክር ቤት ሲያቀርቡ ግጭት ባለባቸው አካባቢዎች ሂደቱን ማስቀጠል አዳጋች መሆኑን አመልክተው መንግስት አስቻይ ሁኔታዎችን እንዲፈጥርና ምክር ቤቱም ኃላፊነቱን እንዲወጣ ጠይቀው ነበር። የምክክር ሂደቱ ሙሉ በሙሉ ባልተጀመረበት በትግራይ ክልል ስራውን ለመጀመር ኮሚሽኑ ዝግጁ ቢሆንም እስካሁን ይሁንታ አላገኘም ሲሉ ዋና ኮሚሽነሩ አመልክተዋል። የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ በወቅቱ በሰጡት ማብራሪያ በትግራይ ክልል ሂደቱን ለማስጀመር ውይይት እየተደረገ ይገኛል ብለው የነበረ ቢሆንም እስካሁን ስለ ውጤቱ የተገለጸ ነገር የለም። በአማራ ክልልም ሰላምን ለማስፈን ከፋኖ ታጣቂ ቡድኖች ጋር ንግግር መጀመሩን ጠቅላይ ሚኒስትር አብይ አህመድ ቢያስታውቁም ከፋኖ ኃይሎች በኩል የተሰጠ ማረጋገጫ የለም። ዩናይትድ ስቴትስን ጨምሮ የተለያዩ ሀገራትና ዓለም አቀፍ ተቋማት በኢትዮጵያውያን መካከል እርቅ ማውረድ ይቻል ዘንድ ከነ ጉድለቱም ቢሆን ሀገራዊ ምክክርና የሽግግር ፍትህ መካሄድ እንዳለበት አቋማቸውን መግለጻቸው ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። ከአሜሪካ ድምፅ ስርጭታችን ይቀጥላል። ካለፈው የካቲት ወር ጀምሮ ማንነታቸው ባልታወቁ አካላት ተይዘውና ደብዛቸው ጠፍቶ እንደቆየ የተገለጸው የፌዴሬሽን ምክር ቤትና የአማራ ክልል ምክር ቤት አባል አቶ አብታሙ በላይነህ ከትላንት በስቲያ ማክሰኞ ረፋድ ላይ ወደ ቤታቸው እንደተመለሱ ቤተሰቦቻቸው አስታውቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም የምክር ቤት ተመራጩና የአማራ ብሔራዊ ንቅናቄ አብን ማዕከላዊ ኮሚቴ አባሉ አቶ ሀብታሙ ከቤተሰቦቻቸው ጋር መቀላቀላቸውን አረጋግጠዋል። ይሁን እንጂ ቤተሰቦቻቸውም ሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን አቶ ሀብታሙ በማንና የት ተይዘው እንደቆዩ መረጃው እንደሌላቸው ገልጸዋል። የአሜሪካ ድምፅ አቶ ሀብታሙ በላይነህ ደብዛቸው ጠፍቶ የቆዩበትን ሁኔታና ወደ ቤታቸው መመለሳቸውንም ከራሳቸው አንደበት ለማረጋገጥ ያደረገው ጥረት ለጊዜው አልተሳካም። ከአማራ ክልል ምክር ቤትና ከፌዴራል ፖሊስ ተጨማሪ መረጃ ለማግኘት ያደረግነው ጥረትም እንዲሁ አልተሳካም። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል የኢትዮጵያ ሕዝብ ተወካዮች ምክር ቤት ተመራጭ የሆኑት አበባው ደሳለው ከቅርብ ዓመታት ወዲህ እየተባባሰ የመጣው ሰዎችን የማገትና አስገድዶ የመሰወር ድርጊት እንደሚያሳስባቸው ለአሜሪካ ድምፅ ተናግረዋል። መስፍን አራጌ ዝርዝሩን ያሰማናል።
ባለፈው የካቲት 22 ቀን 2016 ዓ.ም በአዲስ አበባ ከተማ ከሚገኘው መኖሪያ ቤታቸው ለስብሰባ ብለው እንደወጡ ባልታወቁ አካላት ተይዘውና ደብዛቸው ጠፍቶ እንደቆየ ሲገለጽ የቆየው የፌዴሬሽን ምክር ቤትና የአማራ ክልል ምክር ቤት ተመራጭ የሆኑት አቶ ሀብታሙ በላይነህ ከስድስት ወራት በኋላ ወደ ቤታቸው መመለሳቸውን ቤተሰቦቻቸው ተናግረዋል። ታናሽ እህታቸው ደብሪቱ በላይነህ ለአሜሪካ ድምፅ በስልክ እንደገለጹት ለመንፈቅ ዓመት ያህል ያሉበት ሳይታወቅ የቆዩት የአማራ ብሔራዊ ንቅናቄ አብን ፓርቲ ማዕከላዊ ኮሚቴ አባሉ አቶ ሀብታሙ ከቤት ሰቦቻቸው ጋር የተገናኙት ከትናንት በስቲያ ማክሰኞ ሐምሌ 7 ቀን 2016 ዓ.ም ረፋድ ላይ ነው።
በሰባት ነው የመጣው። ማክሰኞ ድንገት ነው የመጣው። ደወለልን፣ በቃ መጣ፣ ተቀበሉ። ደህና ነው፣ እግዚአብሔር ይመስገን።
በጉዳዩ ላይ የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ በስልክ የጽሁፍ መልእክት በሰጡን ምላሽ አቶ ሀብታሙ ከስድስት ወራት በኋላ ተለቀው ወደ ቤታቸው መመለሳቸውን አረጋግጠዋል። ይሁን እንጂ የምክር ቤት አባሉ አቶ ሀብታሙ በማንና የት ደብዛቸው ጠፍቶ እንደቆየ መረጃ እንደሌላቸው ተጠባባቂ ዋና ኮሚሽነሯ በጽሁፍ መልእክታቸው ገልጸዋል። ይህንኑ አስመልክተን ከራሳቸው ከአቶ ሀብታሙ አንደበት ለመስማትና ለማረጋገጥ ብንሞክርም አልተሳካልንም። ታናሽ እህታቸውም በማንና የት ተይዘው እንደቆዩ መረጃ የለኝም ሲሉ መልሰዋል።
እኛ ምንም እሱን ሲጀመር እኛ እሱ መምጣቱን ነው እንጂ እንትን ያለ እሱን ዝርዝር ጉዳይ እሱንም አልጠየቅንም። ለምን እሱንን በቃ መምጣቱን ነው እኛ የፈለግነው።
ታናሽ እህታቸው ደብሪቱ ወንድማቸው ያሉበት ሳይታወቅ እንደወጡ በመቅረታቸው ቤተሰቡ ጭንቀት ውስጥ ነበር ሲሉ ተናግረዋል።
ኧረ በቃላት ለመግለጽ ይከብዳል። በጣም ብዙ ቦታ ተሰቃይተናል። ቤተሰቡን በቃ ትልቅ በሽታ ውስጥ ነው የነበረው። ግን እግዚአብሔር ይመስገን
የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል በህዝብ ተወካዮች ምክር ቤት የምክር ቤት ጉዳዮች አማካሪ የሆኑት አበባው ደሳለው በአቶ ሀብታሙ መገኘት የተሰማቸውን ደስታ ገልጸው በ36ኛው ህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ አቶ ሀብታሙ ያሉበት እንደማይታወቅ ጠቅሰው ለጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸውን ያስታውሳሉ።
በተለይ የሀብታሙ በላይነህ ጉዳይ በተለየ ሁኔታ ከአንድ ወር ከምናምን በፊት ለጠቅላይ ሚኒስቴሩ አቅርቤ ነበረ። ጥፋት ካጠፋ እንኳን ወንጀል ከሰራ ህጋዊ የሆነ እስር ቤት ታስሮ ፍርድ ቤት ቀርቦ መከራከር እንዲችል ቤተ ዘመዱም ሊጠይቀው መሆን ነበረበት። ያ እድል እንዳላገኘ የት እንደታገተ እንደማይታወቅ ከካቲት 22 ጀምሮ ይሄንን ገልጬ ነበረ እና በመፈታቱ ደስተኛ ነኝ። ነገር ግን መጀመሪያም የተደረገው ነገር ስህተት ነው። እንደዚህ አይነት መንገድ ዜጎች መታገት የለባቸውም። የሚታሰሩበት ቦታ መሰወር የለበትም። አሁንም ሌሎች የፖለቲካ እስረኞች እንዳሉ ነው የተለያየ ጊዜ የሚነገረው። የታሰሩበት የማይታወቅ እንዳሉ በይፋ የሀብታሙ በላይነህ ጉዳይ እንደወጣ እንጂ ሌሎችም እንዳሉ ነው የሚገለጸው። ስለዚህ በፍጹም መኖር የለበትም። ማናገተው የሚለው ሌላ ምርመራ የሚፈልግ ጉዳይ ነው። እኛ ግን እንደ ህዝብ ተወካይ የምንለው መንግስት ዜጎች በሰላም ወጥቶ መግባት ማረጋገጥ መሰረታዊ ስራው ነው።
በወቅቱ ጠቅላይ ሚኒስትሩ አቶ ሀብታሙን አስመልክቶ ለቀረበው ጥያቄ የሰጡት ምላሽ አልነበረም። የምክር ቤት አባሉ አቶ አበባው ከቅርብ ዓመታት ወዲህ በስፋት ይስተዋላል ያሉት የሰዎች መታገትና መሰወር እንደሚያሳስባቸው ሳይገልጹ አላለፉም።
ዜጎች እየታገቱ በሚሊዮን ብር እንደሚጠየቅባቸው ነው የራሴ ከዚህ በፊት በምክር ቤት ያቀረብኩበት ሁኔታ አለ እና ይሄ የሚያሳዝነው ነገር ላለፉት 5 ዓመታት የሚደረግ ድርጊት ነገር ግን እስካሁን ያልተቀረፈ ነገር ነው። ሀገሪቷ ሰላም ለጸጥታ የሚፈለግ ከሆነ ይህ ነገር ለአንድና ለመጨረሻ ጊዜ ሊቆም ይገባል። በዚህ ላይ ቁርጠኛ አቋም መንግስት የማይወስድ ከሆነ ለራሱ ለገዢው ፓርቲም ለገዢው መንግስትም የሚሆን ነገር አይደለም። ዜጎች እንዲሁ ከቦታ ቦታ ተዘዋውሮ መስራት ካልቻሉ መኖር ካልቻሉ የዜጎች አመፅ እንቢተኝነት ነው እንጂ የሚጨምረው የተረጋጋ ሀገር ሊኖረን አይችልም። በቅርቡም በተለይ ከአዲስ አበባ ወደ አማራ ክልል በሚወስደው መንገድ ላይ ከአዲስ አበባ ኦሮሚያ፣ ከአዲስ አበባ ደቡብ የተለያዩ አካባቢዎች በርካታ ጊዜ እገታዎች እንደተፈጸሙ የምናውቀው ነገር ነው። በቀጥታ መንግስትም አምኖ በሚዲያ የሚናገረው ነገር ነው።
በጉዳዩ ላይ ተጨማሪ መረጃ እንዲሰጡን የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጀላን አብዲን በስልክ ለማግኘት ያደረግነው ጥረት አልተሳካም። ሆኖም አቶ ሀብታሙ ለስብሰባ ብለው እንደወጡ አለመመለሳቸውን አስመልክቶ የዛሬ 6 ወር ዘገባ የሰራው የአሜሪካ ድምፅ ግለሰቡ በፖሊስ ተይዘው እንደሆነ ለአቶ ጄላን ጥያቄ አቅርቦላቸው ነበር። በወቅቱም አቶ ጄላን መረጃ እንደሌላቸው መግለጻቸውን በዘገባችን ማካተታችን ይታወሳል። የአማራ ክልል ምክር ቤት ጽህፈት ቤት አመራሮችን ለማግኘት ጥረት ብናደርግም ስብሰባ ላይ መሆናቸው ተገልጾልናል። አቶ አብታሙ ባለፈው የካቲት 22 ቀን 2016 ዓ.ም ምረት ለስብሰባ ብለው ወደ ወጡበት ቦታ ከማምራታቸው አስቀድሞ በዚያው ቀን ጧት 4 ኪሎ አካባቢ የሚገኘው ቢሮአቸው ገብተው እንደነበር ከረፋዱ 5 ሰዓት በኋላ ግን ስልካቸው እንደተዘጋ ቤተሰቦቻቸው ከቀጣዩ ቀን ጀምሮ ቢያፈላልጓቸውም ያሉበት እንዳልታወቀ ያቶ አብታሙን የቅርብ ጓደኛ ጠቅሶ የአሜሪካ ድምጽ ዘግቦ ነበር። በስድስተኛው ዙር ብሔራዊ ምርጫ ከአማራ ክልል ምዕራብ ጎጃም ዞን ቋሪት ወረዳ ያብን ፓርቲን በመወከል ለክልል ምክር ቤት የተመረጡት አቶ አብታሙ በላይነህ ክልሉን በመወከል የፌዴሬሽን ምክር ቤት አባልም ናቸው። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጊ።
መስፍን አራጊ እናመሰግናለን። በቀጣዩ ዘገባ ደግሞ በመካከለኛው ምስራቅ ስለሚደረገው የሰላም ንግግር እናልፋለን። በጋዛ የተኩስ አቁም እንዲደረግና ጦርነቱ ወደ ቀጠናው እንዳይስፋፋ ለማድረግ ዓለም አቀፍ አሸማጋዮች በቃጣር መዲና ዶሃ በመምከር ላይ ናቸው። ከዩናይትድ ስቴትስ፣ ግብጽና ቃጣር የተውጣጡ አደራዳሪዎች ከእስራኤሉ ጋር የተገናኙ ሲሆን ሐማስ በንግግሩ ላይ እንደማይገኝ ትናንት ረቡዕ አስታውቋል። ነገር ግን ከንግግሩ በኋላ የሐማስ ተወካዮች ከአሸማጋዮች ጋር ሊገናኙ እንደሚችሉ ተነግሯል። ንግግሩ ነገ አርብም ሊቀጥል እንደሚችል ዋይት ሀውስ ዛሬ አስታውቋል። የቪኦኤ የዋይት ሀውስ ቢሮ ኃላፊ ፓትሲ ዊዳኩስዋራ እና ዳና ዊሊያምስ ዘገባቸውን ልከዋል፣ እንደሚከተለው ተጠናቅረዋል። በዶሃ ለንግግር የቀረበው የተኩስ ማቆም ሐሳብ በፕሬዚደንት ጆ ባይደን ባለፈው ግንቦት የቀረበና ሦስት ደረጃዎች ያሉት ፍኖተ ካርታ ነው። ለስድስት ሳምንታት ተኩስ ማቆም፣ የእስራኤልም ጦር ሰዎች በብዛት ከሚገኙባቸው የጋዛ ሰርጥ ማስወጣትና ታጋች ሴቶችን፣ አዛውንቶችንና ሌሎችም የተጎዱ ታጋቾችን አስለቅቆ በምትኩ ፍልስጤማውያን እስረኞችን መፍታት የሚል ነው። በአሜሪካ አሸባሪ በሚል የተፈረጀው ሐማስ በንግግሩ ላይ እንደማይገኝ አስታውቋል። ኦሳማ ሐምዳን የሐማስ የፖለቲካ ኦፊሰር ናቸው።
ናህኑ ነተወቃዕ አን ያእቲና ምን አልውሰጣ ማ ዩፊድ።
እስራኤል የቀረበላትን ሐሳብ መቀበሏን አሸማጋዮቹ እንደሚነግሩ እንጠብቃለን። እና ማንኛውንም ንግግር አዲስ ድርድር ስለመጀመር ሳይሆን ተግባራዊ በሚደረግበትና የቀን ገደብ በሚቆረጥበት ላይ ማተኮር አለበት።
ትላንት ረቡዕ ከዜና ሰዎች ጋር የተገናኙት የዋይት ሀውስ ቃል አቀባይ ካሪን ዣምፔር ንግግሩ እንደሚካሄድ ያላቸውን ተስፋ ገልጸው ነበር።
ትኩረትን ለመሳብና ፍላጎትን ለማንጸባረቅ ሲባል በአደባባይ የሚደረጉ ንግግሮች ሊኖሩ ይችላሉ። ያንን ከዚህ በፊት ታዝበናል። አዲስ አይደለም።
ፕሬዚደንት ጆ ባይደን በበኩላቸው ሰላም ማምጣት አስቸጋሪ እንደሆነ ተናግረዋል።
ከባድ እየሆነ መጥቷል። ኢራን የምታደርገው እናያለን። ጥቃት ይፈጸም እንደሆነ እናያለን። ተስፋ ግን አልቆርጥም።
የሐማሱ መሪ ኢስማኤል ሃኒየህ በቅርቡ ቴህራን ውስጥ መገደላቸውን ተከትሎ ኢራን በእስራኤል ላይ የበቀል ጥቃት ትፈጽማለች የሚለው ስጋት እንዳለ ነው። እስራኤል ለጥቃቱ ኃላፊነት ባትወስድም በርካቶች ጥቃቱ በእርሷ እንደተፈጸመ ያምናሉ። ከኢራንም ሆነ ከአጋሯ ሄዝቦላ የሚመጣን ማንኛውም ጥቃት ለመመከት አሜሪካ ተጨማሪ ወታደራዊ ኃይሏን ወደ ቀጠናው አስጠግታለች። ሄዝቦላ እስራኤል ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። የባይደን ልዑክ የሆኑት ሐሞስ ሆችስቲን ትላንት ረቡዕ ቤይሩት ነበሩ።
የምናባክነው ጊዜ የለም። ጉዳዩን ለማዘግየት የትኛውም ወገን ምንም ምክንያት የለውም።
ሁለቱም ተፋላሚ ወገኖች አንዱ ሌላኛውን ስምምነት ላይ ላለመድረስ ምክንያት እንደሆነ ይናገራሉ። የእስራኤል መንግሥት ቃል አቀባይ ዴቪድ መንሰር
ተጨማሪ ጉዳዮችን እያነሳ ስምምነት አልፈጽም ያለው ሐማስ ነው።
ባለፈው መስከረም 26 2016 ዓ.ም ሐማስ ጥቃት ከፍቶ 1200 ሰዎችን ገድሎ 250 የሚሆኑትን ደግሞ አግቶ መውሰዱን ተከትሎ እስራኤል በጀመረችው ወታደራዊ ዘመቻ እስካሁን የሞቱት ፍልስጤማውያን ቁጥር ከ40 ሺህ ማለፉን በዌስት ባንክ የሚገኘው የጤና ሚኒስቴር ዛሬ አስታውቋል። ከሟቾቹ ውስጥ አብዛኞቹ ሴቶችና ሕፃናት መሆናቸውን የፍልስጤማውያን ባለሥልጣናት ሲያስታውቁ፣ እስራኤል በበኩሏ አብዛኞቹ ተዋጊዎች እንደሆኑ ትገልጻለች። ይህ በእንዲህ እንዳለ አንድ የእስራኤል ከፍተኛ ባለሥልጣን በአጨቃጫቂዋ ኢየሩሳሌም ከተማ የሚገኘውን አላቅሳ መስጊድ ጎብኝተው በመቶ የሚቆጠሩ ተከታዮቻቸው ጋር የአይሁድ ጸሎት ማድረጋቸው ከፍተኛ ቁጣን ቀስቅሷል። የእስራኤል ብሔራዊ ደህንነት ሚኒስትር የሆኑት ኢታማር ቤን ገቪር እና በመቶ የሚቆጠሩ ተከታዮቻቸው ድርጊቱን በመፈጸማቸው
አሜሪካ፣ የተባበሩት መንግስታት ድርጅት እንዲሁም የመስጊዱ የበላይ ጠባቂ የሆነችው ጆርዳንን ጨምሮ በርካታ የአረብ ሀገራት ውግዘት አሰምተዋል። ባለሥልጣኑና ተከታዮቻቸው በእስራኤል ፖሊስ ታግዘው መስጊዱን በመውረር የአይሁድ ጸሎት ማድረጋቸው ትንኮሳ ነው ስትል አሜሪካ ድርጊቱን አውግዛለች። ወደፊት ተስፋ የሚደረገው ፍልስጤማውያን ሀገር እንዲመሰርቱና ሀገር እንዲኖራቸው እስራኤልም ከቀጠናው ሀገራት ጋር ይበልጥ የምትቀናጅበትን መንገድ መፍጠር ነው። ያ ተስፋ እውን ለመሆን ጊዜ ይወስዳል። በቅድሚያ ግን አሁንም ለመጨበጥ አስቸጋሪ ሆኖ የቀጠለውን የተኩስ ማቆም ስምምነት መፈጸም ነው። ፓትሲ ዊዳኩስዋራ እና ዳና ዊሊያምስ ላላኩስ ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ።
ቀጥሎ ደግሞ በአሜሪካ ምርጫ ላይ ስለተጠናቀረ አንድ ዘገባ እንሰማለን። በዚህ ሳምንት ይፋ የተደረጉ ሁለት ሪፖርቶች ዩናይትድ ስቴትስ ውስጥ የሚካሄደውን ፕሬዝደንታዊ ምርጫ ለማደናቀፍ የሚደረገው ጥረት መጨመሩን ይፋ አድርገዋል። መረጃ ማዛባት፣ የፖለቲካ ብጥብጥና ማስፈራራት እየጨመረ መሆኑንም ሪፖርቶቹ አመልክተዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ግሌሲያስ ያደረሰችንን ዘገባ ስመኝሽ የቆየት አሰማናለች።
እንደ አውሮፓውያን አቆጣጠር በ2024 በዩናይትድ ስቴትስ ከሚካሄደው ፕሬዝዳንታዊ ምርጫ በፊት አሜሪካዊ መራጮች ሐሰተኛ መረጃ በሚያሰራጩ የሀገር ውስጥ ተዋናዮች ኢላማ መደረጋቸው እየጨመረ መምጣቱን ፍሪደም ሃውስ የተሰኘው የሰብአዊ መብት ተሟጋች ቡድን በዚህ ሳምንት ይፋ ያደረገው የምርጫ ስጋትና ተጋላጭነት ሪፖርት አስታውቋል። በተቋሙ የቴክኖሎጂና የዲሞክራሲ ከፍተኛ ተመራማሪና ተንታኝ የሆኑት ኪያን ቬንስቴንሰን የችግሩን ስፋት ያብራራሉ።
People here in the United States who are
በዩናይትድ ስቴትስ ውስጥ የሴራ ጽንሰ ሐሳቦችና አሳሳች የፖለቲካ መረጃዎችን የሚያስተላልፉ በርካታ ሰዎች አሉ። ለምሳሌ 70% የሚሆኑ ሪፐብሊካኖችና ወደ ሪፐብሊካን ፓርቲ የሚያጋድሉ መራጮች እንደ አውሮፓውያን አቆጣጠር በ2020 የተካሄደው ፕሬዚደንታዊ ምርጫ ውጤት ሕጋዊ አይደለም በሚለው የሴራ ጽንሰ ሐሳብ ተጠልፈዋል። አሁን ደግሞ እንደ አውሮፓውያን አቆጣጠር በ2024 ከሚካሄደው ምርጫ በፊት ተመሳሳይ ትርክት ብቅ እያለ ነው፣ የበላይነትም እያገኘ ነው።
ከዚህም በተጨማሪ በኢንተርኔት አማካኝነት በምርጫ አስፈጻሚዎች ላይ የሚፈጸሙ ዛቻዎችና ማስፈራሪያዎች እንዲሁም የፖለቲካ ብጥብጦች መጨመራቸውንም ከአሜሪካ ድምጽ ጋር ባደረጉት ቆይታ አብራርተዋል።
We've seen political candidates experiencing direct attacks.
በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ የተደረገውን ግድያ ሙከራ ጨምሮ በፖለቲካ እጩዎች ላይ ቀጥተኛ ጥቃት ሲደርስባቸው አይተናል። ትኩረት ባላገኙ ቡድኖች ላይ የሚደረጉ የጥላቻ ንግግሮችና የጥላቻ ወንጀሎችም እየጨመሩ ነው።
ቬስቴንሰን አክለው የድምጽ መስጫ መሰረተ ልማቱ እስካሁን የተጠበቀ ቢሆንም በኮምፒውተር ላይ የሚደረጉ የሳይበር ጥቃቶች ግን አሳሳቢ መሆናቸውን ይገልጻሉ።
The most vulnerable targets are
በዋናነት ተጋላጭ የሆኑት ኢላማዎች የምርጫ ዘመቻዎችና ሰዎች ስለ ድምፅ አሰጣጥ መረጃ የሚያገኙባቸው ድረገጾች ናቸው።
በአሁኑ ወቅት የአሜሪካ የፌዴራል ምርመራ ቢሮ ወይም ኤፍቢአይ በትራምፕና በባይደንና ሀሪስ መካከል በተደረገው የምርጫ ዘመቻ ወቅት በኢራን ተደርጓል ስለተባለው የጠለፋ ሙከራ ምርመራ እያካሄደ ነው። ሪከርድ ፊውቸር የተሰኘው የኮምፒውተር ደህንነትን የሚቆጣጠር ኩባንያ በበኩሉ በኢራን፣ በሩሲያና በቻይና በስውር የሚደረጉ ጎጂ ተጽዕኖች እየጨመሩ መምጣታቸውን አስታውቋል። እነዚህ ጎጂ ተግባራት ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስን በመጠቀም ትክክለኛ ያልሆኑ ጽሑፎችን በማዘጋጀት መደበኛውን የዜና ማሰራጫ መገናኛ ብዙሃንን መስለው በተዘጋጁ ድረ ገጾች ላይ ማሰራጨትን እንደሚያካትትም አመልክቷል። በኩባንያው ውስጥ ጥናት አጥኚ የሆኑት ሾን ማይነር ስለ ጉዳዩ ያብራራሉ።
በተዛማጅ የመንግስት ጂኦፖለቲካዊ ዓላማዎች ላይ በመመስረት ወደ አንድ አቅጣጫ ያዘነበለ ፖለቲካዊ ሁኔታ ውስጥ የሚፈልጉትን ውጤት በሚያስገኝ መልኩ ግፊት በማድረግና የእነሱን ፍላጎት የሚያንጸባርቁት እነዚህ ጂኦፖለቲካዊ ዓላማዎች በአሸናፊነት ከሚያጠናቅቀው እጩ ጋር እንዲዛመድ በማድረግ ይሰራሉ።
እነዚህ ጥረቶች ታዲያ ምን ያክል ውጤታማ ናቸው ለሚለው ጥያቄ ማይነር ሲመልሱ
በአሁኑ ወቅት እነዚህ እንቅስቃሴዎች የምርጫ ውጤቶች ላይ ተጽዕኖ ማሳደራቸውን የሚጠቁሙ በታሪክ የተደገፈ ተጨባጭ መረጃ የለንም።
ያም ሆኖ ግን ባለሙያዎች የዩናይትድ ስቴትስ መራጮች ዙሪያቸውን ነቅተው እንዲጠብቁና በተለያዩ ድረገጾች ስያሜና በሚያወጣቸው መረጃዎች ውስጥ ሰዋሰዋዊ ወይም የፊደል ግድፈቶች አለመኖሩን እንዲያስተውሉ ይመክራሉ። እነዚህ ስህተቶች ካሉ ግን ምናልባት ሐሰተኛና ተመሳስለው የተሰሩ ድረገጾች ሊሆኑ ይችላሉ። በቬሮኒካ ባልደራስ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምጽ ስርጭታችን እንደቀጠለ ነው። በቀጥለን ደግሞ ከአረብ ሀገር ስለተመለሱ ኢትዮጵያውያን አጭር ዘገባ ይኖረናል። በአረብ ሀገር ያሳለፉት ህይወት ከሚነገረው በላይ ከባድ ነበር ሲሉ ይገልጹታል። ከብዙ ልፋትና ጥረት በኋላ ወደ አገራቸው ለመመለስ የበቁ ሴቶች ወደ አገር ቤት ከተመለሱ በኋላ ህይወታቸውን ለመለወጥ የሚያደርጉት እንቅስቃሴ አስመልክቶ ያነጋገራቸው የደሴው ባልደረባችን መስፍን አራጌ ተከታዩን ዘገባ ልኳል።
ፎዚያ በረ ደሴ ከተማ ነው ተወልዳ ያደገችው። ከአምስት እህትና ወንድሞቿ ጋር ገና ህፃን ሳለች ወላጅ አባቷን በሞት ማጣቷን የምታስታውሰው ፎዚያ በአነስተኛ ገቢ ቤተሰቡን መግበው ለማደር ደፋ ቀና የሚሉት እናቷ ድካም ስላሳሰባት በትምህርቷ የመግፋት ፍላጎቷን ለጊዜው ለመግታት መገደዷን ትናገራለች። ቤተሰቧን የማገዝና ህይወቷን የመለወጥ ሀሳብ የሰነቀችው ወጣቷ በ2003 ዓ.ም ላይ ሰራተኞችን ወደ አረብ ሀገራት በሚልክ ኤጀንሲ አማካኝ ወደ ሳዑዲ አረቢያ ቀናች። ሆኖም ከኤጀንሲው እንደተነገራት እርሷም እንደጠበቀችው ህይወት አልጋ ባልጋ አልሆነላትም።
ስራ ጫና ነበረው። እንደዛ ሆኖ ልጠፋ ሞክሬ ነበር። ጠፍቼ ደግሞ ለፖሊስ ነው ቀጥታ እጄን ስጥቶት ወደ ሀገር መግባት ስለምፈልግ ማለት ነው። እና ሰዎቹ የያዙኝ ቀጥታ ፖሊስ የጠራው ሰዎቹ ነው፣ አሰሪዎችን ማለት ነው። ከዛ መልሰው ወደ ቤት ወሰዱኝ። መልሰው በወሰዱኝ ሰዓት ደግሞ ሴትዮዋ ማታለው ገላለሁ አለች። ብዙ ፈተና ማለት ነው።
ለስድስት ዓመት በሳዑዲ አረቢያ ስትቆይ ህይወት ከሚነገረው በላይ ከባድ ነበር ትላለች ፎዚያ። የስራ ጫና፣ እረፍት ማጣትና ጭንቀት ተደራርበው የጤና ችግር እንዳስከተለባት ማክላለች።
ወደ ኤጀንሲ ተመለስከው እዛ ሌላ ቦታ ቀየሩኝ። እዛም ሁኜ ደግሞ ታመምኩ፣ ስኳር መጣ። በጣም ልጆቹ ብዙ ነበሩ፣ ብዙ ፈተና ነበር። እናትና አባት ጋር 8 ቤተሰብ ነው። ቤቱ ደግሞ 3 ደረጃ ነው ወደ ፎቅ ማለት ነው። ገጠር አካባቢ ነው፣ ብርድ አለ። በዛ ላይ መኪናም ታሳጥበኝ ነበር፣ ብዙ ፈተና ማለት ነው። ከዛ በኋላ ነው ወደ ጅዳ የሚባለው ሀገር የመጣሁት። ጅዳ ሆኖ ያው አባ ወጣ ያለ ገጠር ማለት ነው። እናቴን ለማገዝ ነው የሄድኩት። ግን እንደዛም ሆኖ ለተወሰነ ጊዜ ብርም በእጅ ስለማይሰጡኝ የማገዝ ምንትን አልነበረኝም።
የጤና ችግሯ ተባብሶ ራሷን ስታ ሳዑዲ ላይ የወደቀችው ፎዚያ ተአምር በሚመስል መልኩ ራሴን ያገኘሁት በኢትዮጵያ ቦሌ አውሮፕላን ማረፊያ ውስጥ ነበር ትላለች። በ2009 ዓ.ም
እዛ እኔ ተወድቄ ሽንት ቤት ተኝቼ ቤተሰብ ማያውቅም ነበር እና ከባድ ነው። እዚህ ላይ ስናወራው ቀላል ይመስላል። ስመጣ ግን ኤርፖርት ላይ ነው በአየር መጥቻ ያገኘሁት። ስነቃም ኤርፖርት ነበርኩኝ። ታምሜ ነው የመጣሁት። ራሴ ብዙ ጊዜ ሆስፒታል ተኝቻለሁ ውጭ ሀገር ለራሱ ማለት ስትነቃ፣ ያው ብቻህን ሰው የለም፣ አማርኛ የሚያወራ የለም። በጣም ብዙ ችግር ማለት ነው። እውርቅ ነበር፣ ያዞረኝ ነበር እንደዛ ነገር። እንደዛም ሆኖ እዛ ስንሄድ ዋናው አላማችን እዚህ አልፎ ልንመጣለን ነው። ያ ግን ከብዙ እንትን አየር ላይ ብዙ ልጆች አይተናል። እያበዱ ምንም ታስረው የሚመጡ ልጆች አሉ። ባህር ላይ ባህር ብልቷቸው የሚኖሩ ልጆች አሉ። እኔ እንደውም አልሐምዱሊላህ ደህና ነኝ፣ በሰላም መጥቻለሁ። አሁን እኔ ስኳር በሽተኛ ነኝ፣ ግፊት በሽተኛ እንደዚህ አለም በክራንች ሁሉ ነበር የምሄደው እኔ ማለት ነው። እና ለእህቶች የምመክረው ነገር በህጋይም ሆነ በእንትን አገራችን ላይ የሆነ ነገር ቢፈጠር ጥሩ ነው።
በደቡብ ወሎ ዞን የአምባሰል ወረዳ ተወላጇና የደሴ ከተማ ነዋሪዋ አረጋሽ ሞላ ዱባይን ለሰባት ወራት እንደቆየችባት ትናገራለች። በቀን ስራ የሚተዳደረውን የትዳር አጋሯንና ከትዳሯ ያፈራችውን አንድ ልጅ ለማሳደግ ወደ ዱባይ ያቀናቸው አረጋሽ ዋናው በህይወት ተርፌ ወደ አገሬ መመለሴ ነው ብላለች።
በሶስተኛ ቀን የምግብ ሳልበላ ከፎቅ ሁሉ ተንከባል እየወድቅ አሁን ጉልበቴ አሁን ድረስ ችግር አለበት። የደረጃው ጫፍ መጥቶኝ ማለት ነው። ከቆሻሻ ገንዳ በፌስታል ያለ ምግብ አንስቼ በላ ያለሁበት ማለት ነፍስህን ለማቋቋም ሙቀት ነው። ስራ ብዛት አለ። ፎቅ ከምድር ብለህ ነው የምሰራው። ሌላውን ትተው እንኳ ከዚህ ከኢትዮጵያ ለብሼ ሄድኩ። ጫማ አለቀ እግሬ ላይ። ደሞዝ የለኝ ምን የለኝ።
በደሴ ከተማ ብቻ ፎዚያንና አረጋሽን የመሳሰሉ ከ3400 በላይ ከአረብ ሀገራት የተመለሱ ሰዎች መኖራቸውን የከተማዋ ስራና ስልጠና መምሪያ የተመላሽ ሰራተኞች ክትትልና ድጋፍ ባለሙያ አቶ አስፋው አምባው ለአሜሪካ ድምጽ አስታውቀዋል። ከክልሉ የሚመደብ ባጀት ባለመኖሩ እነዚህን ተመላሾች በአግባቡ ለማቋቋም አልተቻለም የሚሉት አቶ አስፋው፣ ይህ ደግሞ ከሀገር ለመውጣት የሚወስኑ ሰዎች ቁጥር በየጊዜው እንዲጨምር ምክንያት መሆኑን አስረድተዋል።
የኛ ክልል ችግር ነው። በጀት አልተመደበል ግን ትኩረት አልሰጠውም። ስለዚህ ያ በዚያ ምክንያት የተፈጠረ ችግር ነው እንጂ ሌሎች ክልሎች አንተ ሄደናል፣ አዋሳ ሄደናል፣ ተሞክሮ ለማየት ሞክረናል። የሚገርም ነገር በተደራጀ መንገድ የማሰልጠኛ ሰበብ ተዘጋጅቶ የህይወት ክህሎት ስልጠና ይሰጣቸዋል። አጠቃላይ የንግድ ክህሎት ስልጠና ይሰጣቸዋል። ወደ ስራ ሲገቡ ሁሉ በተሟላ መንገድ ነው የሚሰራው።
የአማራ ክልል ስራና ስልጠና ቢሮ አመራሮችን በስልክ ለማግኘት ሙከራ አድርገን ስልካቸው ሊሰራልን አልቻለም። ይሁን እንጂ በጣት የሚቆጠሩ አገር በቀል ግብረሰናይ ድርጅቶች ተመላሾችን በማቋቋምና ስልጠና በመስጠት የተወሰነ ድጋፍ በማድረግ ላይ መሆናቸውን አቶ አስፋው ገልጸዋል። ፓዴት የሚባለው ግብረሰናይ ድርጅት ተፈናቃዮች የራሳቸውን ስራ እንዲሰሩ ስልጠናና የገንዘብ ድጋፍ ካደረገላቸው ተመላሾች ውስጥ ፎዚያና አረጋሽ ይገኙበታል። ፎዚያ በመዋቢያ ቁሳቁስና አልባሳት፣ አረጋሽ ደግሞ በእንቁላል ችርቻሮ ስራ። አረጋሽ አሁን ህይወትን መኖር ጀምሬያለሁ ትላለች።
ሁለታችንም ወጣት ስለሆን እግዚአብሔር ይመስገን ጉልበት አለ። ምንም ነገር ባይኖረን እሱ የሚያገኝ ያጣውን ሰርቶ ቀበሌም ድጋፍ አድርጎልን የቀበሌ ቤት አገኘን። ከዛ በኋላ ሁለት ልጆችን ወልጄ አሁን ልጆችን ይሄው እንቁላል እየቸረቸርኩ እያሳደግኩ አሁን ሶስተኛ ልጅ አሁን 3 አመት። ከዛ በኋላ ነው በቃ ህይወት የጀመርኩት ማለት ትችላለህ። በአጠቃላይ ማለት ነው።
ፎዚያ ደግሞ ምንም ቢሆን በሀገር ላይ ሰርቶ መለወጥ እንደሚሻል ታስረዳለች።
ፓዴት ቢያስተማረን ትምህርት እየሰራን ነው። ትንሽም የብር ድጋፍ አድርገውልናል። እርግጥ 7500 ሰጥተውናል ሁለቴ። ያንን ገዛ አድርገውልን ነው ተበድረኞች ሱቅ የከፈቱት። እርግጥ ይከብዳል እኛ ሀገር ኑሮ። በጥቅሉ ምለው ማንም ሰው ካልስሽጥን ብናድርግ ብንኖር።
በፓዴት የክትትልና ስልጠና ባለሙያ የሆኑት አሰለፍ አየለ በደሴ ከተማና በደቡብ ወሎ ዞን የቃል ወረዳ አካባቢዎች ያሉ የአረብ ሀገራት ተመላሾችን ለማቋቋም ድርጅታቸው ጥረት እያደረገ መሆኑን ጠቁመዋል። ተመላሾቹም የሚያሳዩት የስራ መነሳሳትና የስነ ልቦና ጥንካሬ አበረታች እንደሆነም ያብራራሉ።
አብዛኛዎቹ ስታያቸው በህገ ወጥ ሂደው የመጡ ናቸው። ሮ ስራ ሲባሉ ስራን የሚንቁ ነበሩ። ግን እዛ ደርሰው ከመጡ በኋላ ትንሽ ነገር የጀበና ቡና ተሰርቶ ትልቅ ደረጃ መድረስ እንደሚቻል ከትንሽ ነገር ተነስቶ ትልቅ ደረጃ መድረስ እንደሚቻል ያየንበትና የተለወጡም አሉ። ምክንያቱም እኛ ስናደራጃቸው እኛ ስናስገባቸው ምንም አይነት የስለ ገንዘብ አያያዝ ክህሎት የሌላቸው በህይወታቸውን መምራት የማይችሉ ነበሩ። ግን አሁን በተለያየ አቅጣጫ ስንሄድ ህይወታቸውን እየመሩ ትዳር ይዘው ከጀበና ቡና ወደ ሻይ ቤት፣ ወደ ቁርስ ቤት፣ ከትንሽ የኮስሞቲክስ ወደ ሌላ ልብስ ቤት ምናምን እንደዚህ ያደጉና ብድር እስቲ ከኛ ባመቻቸንላቸው እንትን ብድር ሁሉ ተበድረው እየሰሩ እየተለወጡ ነው ያሉት።
ሰዎች በህጋዊም ሆነ በህገ ወጥ መልኩ ወደ አረብ ሀገራት ከሚንቀሳቀሱባቸው አካባቢዎች መካከል በአማራ ክልል የደቡብ ወሎ፣ የሰሜን ወሎ እና የኦሮሞ ብሔረሰብ አስተዳደር ዞኖች ከፍተኛውን ቁጥር እንደሚይዙ በዘርፉ የተደረጉ ጥናቶች ያመለክታሉ። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ከደሴ።
ቀጣዩ ደግሞ ሳይንስና ቴክኖሎጂን የተመለከተ ዘገባ ነው። ወደ ናይጄሪያ ተጉዘን ግብርናን በዘመናዊ ቴክኖሎጂ ለመቀየር የሚደረገውን ጥረት እንቃኛለን። ከምግብ ዋስትና እጦት ጋር ከምትታገለው ናይጄሪያ ወጣቶች እና ትናንሽ የንግድ ተቋማት የግብርናውን ዘርፍ በቴክኖሎጂ ለመቀየር ጥረት እያደረጉ ነው። ለምሳሌ በካዱና ግዛት የሚኖረው ሸምሰዲን ጅብሪል የሰብል በሽታዎችን ለመለየት የሚያስችል ሰው አልባ አውሮፕላን ድሮን ፈጥሯል። አልሐሰን አባላ ከአቡጃ ያደረሰን ዘገባ ነው። ስመኝሽ የቆየት አቅርበዋለች።
በናይጄሪያ ሰሜን ምዕራብ ግዛት ካዱና ከተማ ውስጥ በሚገኝ አነስተኛ የስራ ቦታ ውስጥ የ24 ዓመቱ ሸምሰዲን ጅብሪል እና የስራ አጋሮቹ የሰብል በሽታዎችን መለየትና ጸረ ተባይ መድኃኒቶችን መርጨት የሚችሉ ሰው አልባ አውሮፕላኖችን ወይም ድሮኖችን መፍጠር ችለዋል። እንደ አውሮፓውያን አቆጣጠር በ2022 የተደረገ ሀገር አቀፍ የግብርና ጥናት እንደሚያሳየው የናይጄሪያ ገበሬዎች እስከ 80% የሚደርሰውን ሰብላቸውን በተባይና በበሽታ አጥተዋል። ጅብሪል እንደሚለው ግን ቮራ ሮቦቲክስ የተሰኘው አነስተኛ የንግድ ተቋሙ ቀልጣፋ የግብርና አሰራሮችን በማስተዋወቅ እገዛ ያደረገ ነው።
Local available material developed in order to be cost effective.
ወጪ ቆጣቢ ምርቶችን ለመስራት አገር ውስጥ የሚገኙ ቁሳቁሶችን እንጠቀማለን። ይህ ለምሳሌ እኛ አገር ውስጥ የሰራነው ሰው አልባ አውሮፕላን ነው። ዋናው ትኩረታችን ግብርና ነው። ለገበሬዎች እንዴት መፍትሄ እንደምናመጣላቸውና በርሻቸው ላይ በሽታዎች ሲከሰቱ እንዴት ማወቅ እንደሚችሉ ለመርዳት የምናስብበት ጊዜ አለ።
ሰው አልባ አውሮፕላኑ የሰብል ፎቶዎችን አንስቶ ጅብሪል ከቡድኑ ጋር በመሆን ወደ ፈጠረው መተግበሪያ በመላክ ውጤቱን በደቂቃዎች ውስጥ ተንትኖ እንደሚያቀርብ ጅብሪል ይናገራል።
On that app it will show you the symptom of that and the treatment that you should do for that farm.
መተግበሪያው የበሽታውን ምልክቶችና ለርሻ ቦታው ሊደረግ የሚችለውን ሕክምና ዝርዝሮ ያሳያል። በተጨማሪም ኬሚካሎችን እንዴት መጠቀም እንዳለባቸውም ያሳያል። ምናልባት የተለየ አይነት ኬሚካል ያስፈልጋል ለሳር ነው ወይስ ለነፍሳት ነው የሚለውን ይለያል።
እንደ አውሮፓና አቆጣጠር በ2024 ብቻ ዝንጅብል አምራች ገበሬዎች ከ7 ሚሊዮን ዶላር በላይ የሚያወጣ ሰብል በበሽታ አጥተዋል። አነስተኛ ደረጃ አርሶ አደር የሆነው ላዋል ኢብራሂም ድምቡሽያ እንደሚለው የሰብል በሽታዎችን ቀድሞ መለየት አለመቻል አርሶ አደሮችን ለከፋ ችግር ዳርጓቸዋል።
ባና ኡራባ የሰብል በሽታዎችን የሚያቀሰው አልባ አውሮፕላን ብናገኝ በጣም ይጠቅመናል። እንደ አርሶ አደር በሽታው ሲጀመር ስለሚያሳየውን ምልክት ብዙም አናውቅም። ከተባባሰ በኋላ ስላለ ሁኔታ ነው የምናውቀው። ይሄ ማሽን እንዴት እንደሚበርና ስራውን እንደሚሰራ ማየት በእውነቱ ለኛ መልካም ዜና ነው።
የናይጄሪያ መንግስት የቴክኖሎጂ አጠቃቀምን በግብርናው ዘርፍ ለማስተዋወቅ የበለጠ መስራት እንደሚችል የግብርና ባለሙያዎች ይናገራሉ። ከነዚህ አንዱ ህዝቀኤል ቡሎስ ዶካ ለምሳሌ እንደ በሽታ መመርመሪያ አይነት ቴክኖሎጂ በናይጄሪያ የምግብ ዋስትና ለማምጣት በሚደረገው ጥረት ውስጥ ትልቅ ለውጥ ሊያመጣ ይችላል ይላሉ።
There are so many innovations that would have transformed Nigerian agriculture.
የናይጄሪያን ግብርና መቀየር የሚችሉ በርካታ የፈጠራ ውጤቶች አሉ። ነገር ግን በስልጣን ላይ ያሉት እንዴት ይቀበሉታል? እንዴት ወደፊት ይገፉታል? እንዴት እንዲያድግ ይታገላሉ?
ጅብሪልና ቡድኑ ፈጠራቸውን ወደ መላ ሀገሪቱ ለማስፋት ከመንግስትና ከግሉ ዘርፍ ድጋፍ እንደሚያገኙ ተስፋ ያደርጋሉ። በአልሐሰን ባላ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ወደ እንግሊዝ ስንዘልቅ ደግሞ የብሪታንያ ባለስልጣናት በዚህ ወር መጀመሪያ ላይ በአገሪቱ ከተሞች የተቀሰቀሰውን የቀኝ አክራሪ ተቃውሞ መነሻ ለማወቅ እየሞከሩ ነው። አንዳንዶች ዘረኝነትና ማህበራዊ ሚዲያ ላይ የሚሰራጩ የሐሰት ዜናዎችን ምክንያት ናቸው ይላሉ። ሌሎች ደግሞ ስር የሰደዱ ማህበራዊና ኢኮኖሚያዊ ኃይሎች ስራ ነው ይላሉ። ሄንሪ ሪጅዌል ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
ብሪታንያን ባናወጠው የሰባት ቀናት ብጥብጥ ሱቆች ተዘርፈው የህዝብ ህንጻዎች ተቃጥለዋል። ነጭ ባልሆኑ ሰዎች ባለቤትነት የተያዙ ንግዶች ኢላማ ሆነዋል። መስጊዶች በጸረ ሙስሊም ሰዎች የጥቃት ማዕበል ደርሶባቸዋል። ጥገኝነት ጠያቂዎችን አሳርፈዋል የተባሉ ሆቴሎች ተቃጥለዋል። ካሪና የጸረ ኢሚግሬሽን ተቃዋሚ ናት።
ደህንነታቸው ከተጠበቁ ሀገሮች በህገ ወጥ መንገድ በጀልባ የሚመጡ ሰዎች ጉዳይ እንዲያበቃ እንፈልጋለን።
እስካሁን ከሁከቱ ጋር በተያያዘ ከ1000 በላይ ሰዎች ታስረዋል። ሁከቱ የተቀሰቀሰው በሊቨርፑል አቅራቢያ በሚገኘው ሳውስፖርት ከተማ ውስጥ በሚገኝ አንድ የዳንስ መማሪያ ክፍል ውስጥ የ6 የ7ና የ9 ዓመት ዕድሜ ያላቸው 3 ልጆች በአሳዛኝ ሁኔታ በስለት ተወቅተው በመሞታቸው ነው። መጀመሪያ ላይ ቻናል 3 በተባለ ምንነቱ ባልታወቀ ድረገጽ ላይ ገዳዩ በትንሽ ጀልባ ተሳፍሮ ወደ ሀገር የገባ ሙስሊም ጥገኝነት ጠያቂ ስደተኛ ነው የሚል የሐሰት ዘገባ ወጣ። የውሸት ዜናው በፍጥነት በማህበራዊ ሚዲያ ተሰራጨ። በሰዓታት ውስጥ በሳውስፖርት ብጥብጥ ተነሳ፣ ወደ ሌሎች ትናንሽና ትላልቅ ከተሞችም ተዛመተ። አናንድ ሜነን በለንደን ኪንግስ ኮሌጅ የዓለም አቀፍ ፖለቲካ ፕሮፌሰር ናቸው።
የመጀመሪያው ብጥብጥ የተጀመረው በሐሰት ወሬ ላይ ተመስርቶ ነበር። በተወሰነ ደረጃ ማህበራዊ ሚዲያውን መውቀስ ተገቢ ነው ብዬ አስባለሁ።
ብዙ ታዛቢዎች ሁከቱ የሚመራው ስር በሰደደው በማህበረሰቡ መካከል ባለው መከፋፈል ነው ይላሉ። ስቴፋኒ አሊስ ቤከር የለንደን ከተማ ዩኒቨርሲቲ ማህበረሰብ ሳይንስ ምሁር ናቸው።
These are tensions that you see in a lot of countries right now.
እነዚህ በአሁኑ ጊዜ በብዙ ሀገሮች ውስጥ የምታዩቸው ውጥረቶች ናቸው። እዚህ ውስጥ የብሔርተኝነት ስሜቶች በተነሳሱበት ሰዎች ወደ ኋላ እንደተረሱ በሚሰማቸው እንደ ዩናይትድ ስቴትስ ያሉ ሀገሮችንም በተወሰነ ደረጃ እጨምራለሁ።
ተቺዎች አንዳንድ የቀኝ ክንፍ ፖለቲከኞች በተለይም የጸረ ኢሚግሬሽን ሪፎርም ፓርቲ መሪ ኒጀል ፋራጅን ብጥብጡ እንዲባባስ ይሰራሉ ሲሉ ወንጅለዋል። ፋራጅ ይህን አጥብቀው ያስተባብላሉ። ፋራጅ ከዚህ ቀደም በዩቲዩብ ቻናላቸው ላይ ጥገኝነት ጠያቂዎችን የሚያስተናግዱ ሆቴሎችን ዝርዝር አሳውቀዋል። ሁከቱ ከተጀመረ ጊዜ ጀምሮ በመላው ብሪታንያ የቀኝ አክራሪዎችን የተቃወሙና ከነሱም የበለጡ በጣም ትላልቅ ሰልፎች ተካሂደዋል። በዚህ ሳቢያ ሁከቱ ጋብ ብሏል። ከሁከቱ ጋር በተያያዘ ከ1000 በላይ ሰዎች ታስረዋል፣ በመቶዎች የሚቆጠሩ ደግሞ ተፈርዶባቸዋል። በማህበራዊ ሚዲያ ላይ ከሚወጡት ጥፋቶች ጋርም በተያያዘ በርካቶቹ ላይ ክሶች ተመስርተዋል። የማህበራዊ ሚዲያ መድረኩ ኤክስ ባለቤት ኢላን መስክ እንዲህ አይነት መልእክቶችን በመፍቀዳቸው ትችት ገጥሟቸዋል። እሳቸው ራሳቸው ስለ ቀኝ አክራሪዎቹ ተቃዋሞች በመድረኩ ላይ በማውጣት የእርስ በርስ ጦርነት የማይቀር ነው ሲሉ ጽፈዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር
I do agree that we're going to have to look more broadly at social media
ከዚህ ስርዓት አልበኝነት በኋላ ማህበራዊ ሚዲያውን የበለጠ መፈተሽ እንዳለብን እስማማለሁ።
መንግስት በጥብጡ ዳግም ሊፈነዳ እንደሚችል አስጠንቅቋል። አሁንም በለንደን ኪንግስ ኮሌጅ ያለም አቀፍ ፖለቲካ መምህር አናንድ ሜኖን
There is no doubt that the UK has over the last 10-15 years
ብሪታንያ ባለፉት 10 እና 15 ዓመታት ውስጥ በጣም ዝቅተኛ ኢኮኖሚ እድገት ነበራት። ኑሯቸውን ለማሸነፍ ለሚታገሉ ብዙ ሰዎች ምንም ያደረገችው ነገር የለም። ይህ ደግሞ ሁከትን በማንኛውም መንገድ ቅርጽ ወይም ይዘት ተገቢ ባያደርገውም ከተፈጠረው ነገር አንጻር ማሰብ ግን ፍጹም ተገቢ ይመስለኛል። አንዳንድ ሰዎችን ከሌሎች ይልቅ ለዚህ የበለጠ ተጋላጭ እንዲሆኑ የሚያደርጉ ሁኔታዎች አሉ ወይ?
ሁከቱ በሳውስፖርት ጥቃት በተገደሉት ሕፃናት ቤተሰቦች ላይ ተጨማሪ ጭንቀት ፈጥሯል። ብሪታንያ ውስጥ የተወለደው የ17 ዓመቱ አክስኤል ሙጋንዋ ሩዳ ኩባና በአዳጊ ልጃገረዶቹ ግድያ ተከሷል።
ክብራትና ክብራን ለአሜሪካ ድምጽ አማርኛ አገልግሎት መልእክት መላክ ከፈለጋችሁ በምን መንገድ እንደምታገኙን እናስተዋውቃችሁ።
የአሜሪካ ድምጽ አማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ VOA።
የአሜሪካ ድምፅ ዘወትር ምሽት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ስርጭቱን ከምሽቱ 3 ሰዓት ጀምሮ ያስተላልፋል። ለዛሬ ምሽት ያዘጋጀ ነው በዚሁ ተጠቃለዋል። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ቆንጅት ታዬ፣ ሳስተናግዳችሁ ያመሸሁት እንግዲህ ወለ ነኝ። ነገ ምሽት በተመሳሳይ ሰዓት ከምሽቱ 3 ሰዓት እንገናኝ። መልካም ምሽት።